እንደምን አምሽታችኋል አድማጭ ተመልካቾቻችን። የጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት መርሃ ግብሩን ጀመረ። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ሀያሽኛ ባል እዚህ አደራሽ ቁጭ ብለን እየጠበቅን ያለ ይህን ያህል ሚሊዮን ስራ እየፈጠረ ብሎ ሪፖርት ያደርጋል። በሚሊዮን ደረጃ ለሁለት ሰው ባስ አይፈጥርም።
20,000 የሚጠቁ ስራ አጥ ወጣት መሐንዲሶችን ያካተተው የአማራ ስራ አጥ ወጣት መሐንዲሶች ማህበር አዲስ አክሲዮን አቋቁሟል። አክሲዮኑ ለወጣቶቹ ምን አይነት ጠቀሜታ አለው የሚለውን በተመለከተ መሰናዶ ይዘናል። በሌላ ርዕስ ደግሞ
ስራቱ ሌላ ፕራክቲስ የተደረገው ኢትዮጵያ ውስጥ ስሙዝ ሞተር ትራንዚሽን አይደለም በመሳሪያ ነው። ስለዚህ አንዱ ወደ አንዱ ሲሸጋገር ጥሎት የሚያልፈው ጠባሳ አለ።
የተሟላ ነው ማለት አልችልም። አንድ ፊት መሄድ እንደሆነ ነው የተሰማ።
ኢትዮጵያ እንደ ሀገር እያጋጠሟት ላሉት ተግዳሮቶች መፍትሄ ለማበጀት ስትል የሀገራዊ ምክክር መድረክ እያዘጋጀች ትገኛለች። በዚህ ዙሪያ የእናንተ አስተያየት ምን ይመስላል ስንል ወጣቶችን አነጋግረናል። ኬኔዲ አባተ የስፖርት ዘገባዎችንም ይዛል። ሌሎች ርዕሶችንም እናነሳለን። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ብርሃን ኃይሉ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ስመኝሽ የቆየ ከዓለም ዙሪያ የተጠናቀሩ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ኤደን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በአፍሪካ ሰላም፣ ፍትህ፣ ሰብአዊ መብትና የጾታ እኩልነት እንዲሰፍን ራሳቸውን አደጋ ላይ በመጣል የአመራር ጥንካሬና ብቃት ላሳዩ 12 የአህጉሪቱ ሴቶች የጀግና ሽልማት ሊሰጥ መሆኑን አስታውቋል። በኮቪድ-19 ወረርሽኝ ምክንያት በድህረ ገጽ አማካኝነት ዛሬ በሚካሄደው የሽልማት ስነስርዓት ላይ ከሚሸለሙት አፍሪካዊ ሴቶች መካከል በደቡብ አፍሪካ ኬፕታውን ከተማ የሚታየውን የቡድን ጸብ ለማረጋጋት ከሞት ጋር የተጋፈጠችው ሮክቻንዳ ፓስኮ፣ በላይቤሪያ ለሴቶች መብትና ከጾታዊ ጥቃት እንዲጠበቁ ስትታገል ከፍተኛ ማስፈራሪያ የደረሰባት ፋሲያ ቦዮኖህ፣ እንዲሁም በእርስ በርስ ጦርነት ምክንያት በፈራረሰችው ሊቢያ በተባበሩት መንግስታት ድርጅት ድጋፍ ያገኘው መንግስት የውጭ ጉዳይ ሚኒስትር የሆነችው ናጅላ ማንጉስህ ይገኙበታል። በሽልማቱ ስነስርዓት ላይም የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን እና ቀዳማዊት እመቤት ጂል ባይደን ንግግር እንደሚያደርጉ የሚጠበቅ ሲሆን ተሸላሚዎቹ እያንዳንዳቸው $5,500 ሽልማት ያገኛሉ። በዲሞክራቲክ ሪፐብሊክ ኮንጎ ደቡብ ምስራቃዊ ክፍል በደረሰው የባቡር አደጋ የሞቱት ሰዎች ቁጥር 75 ሲደርስ 125 ሰዎች ደግሞ ጉዳት እንደደረሰባቸው የባቡር መንገድ ባለስልጣንና የመንግስት ኮሚኒኬሽን ሚኒስትር ቢሮ አስታውቀዋል። ጉዳቱ ከደረሰባቸው ውስጥ 28ቱ በአስጊ ሁኔታ ውስጥ መሆናቸውን የመንግስት ኮሚኒኬሽን ቢሮ ያስታወቀ ሲሆን የባቡር መንገድ ኃላፊው በቦታው ተገኝተው ሁኔታውን ተመልክተዋል። ባቡሩ 15 ተጎታች ሰረገላዎች የነበሩት ሲሆን 12ቱ ውስጥ ሰዎች አልነበሩም። ሉኤና ከተሰኘችው ከተማ ተነስቶ ወደ ቴንኬ ይጓዝ የነበረው ባቡር በአካባቢው ለነበረው ገደል ውስጥ የገባው ሐሙስ ዕለት ነበር። ራሽያ ትላንት በፖላንድ ድንበር አቅራቢያ በሚገኘው ምዕራብ ዩክሬን ላይ የጣለቻቸው ቦምቦች ሲጠበቅ የነበረና አስደንጋጭ አለመሆኑን የአሜሪካ ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ የሆኑት ጄክ ሱሊቫን ትላንት ጠዋት ለሲኤንኤን በሰጡት መግለጫ ይህ ለአሜሪካ የደህንነት ቢሮም ሆነ የብሔራዊ ደህንነት ማህበረሰብ አዲስ ነገር አይደለም፣ ይልቁንም ቭላድሚር ፑቲን ወታደሮቻቸው ባሰቡት መልኩ ወደፊት እየገፉ ባለመሆናቸው ደስተኛ አለመሆናቸውን ያሳያል ሲሉ ተናግረዋል። እሁድ ዕለት ራሽያ በምዕራብ ዩክሬን የዓለም አቀፍ ሰላም አስከባሪ ማዕከል በሚገኝበት ወታደራዊ ጣቢያ በተኮሰችው ሚሳይል ቢያንስ 35 ሰዎች ሲገደሉ 134 ጉዳት ደርሶባቸዋል። አደጋ የደረሰበት ተቋም የኔቶ አባላት ከዩክሬን ወታደሮች ጋር ልምምድ ከሚያደርጉበት ሊቪቭ የተሰኘ ከተማ ብዙም ርቀት የሌለው ሲሆን ራሽያ በስህተት እንኳን ኢላማውን ቢስት የጦርነቱ አውድ ሊሰፋ እንደሚችል ፍርሃት አሳድሯል። በመጨረሻም በዩናይትድ ስቴትስ ህገወጥ የሆኑ ነዋሪዎችን ከሀገር የማስወጣት ኃላፊነት የተጣለባቸው ባለስልጣናት ስደተኞችን ለመቆጣጠር የስልክ መተግበሪያ እየተጠቀሙ መሆኑ ተገልጿል። የአሜሪካ ባለስልጣናት በተለይ በኮሮና ኮሮና ወረርሽኝ ወቅት ከእስር የሚለቀቁ ስደተኞች የፍርድ ሂደታቸውን ለመከታተል ፍርድ ቤት መገኘት አለመገኘታቸውን ለመከታተል የዘመናዊ ስልክ መተግበሪያዎች የሚጠቀሙ ሲሆን በርካታ የመብት አቀንቃኞች የግለሰብን ነጻነት የሚጋፋ መሆኑን በመግለጽ ተቃውመውታል። እስካሁን በብዛት በሜክሲኮ ድንበር በኩል ሲገቡ የተያዙ ስደተኞችን ጨምሮ 125,000 ሰዎች ስማርት ሊንክ የተሰኘውን መተግበሪያ ስልካቸው ላይ እንዲጭኑ የተገደዱ ሲሆን ሰዎቹ በማንኛውም ሰዓት ፎቶአቸውን አንስተው እንዲልኩ ወይም ስልክ እንዲመልሱ ለመቆጣጠር የሚያስችል መሆኑ ተገልጿል። የስደተኛ ፍርድ ቤት ሂደቶች አስተዳደር እንጂ የወንጀል ሂደት አለመሆናቸውን ገልጸው ድርጊቱ ህገወጥ መሆኑን የሚከራከሩት የመብት አቀንቃኞች የአሜሪካ መንግስት በመተግበሪያው አማካኝነት በሚሰበስበው መረጃ ሌሎች ስደተኞች ያሉበትን ለመጠቆምና ለማሰር እየተጠቀመበት እንደሆነ ስጋታቸውን አስታውቀዋል። አድማጮች ለሰዓቱ ያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሮቹ የጋቢና መሰናዶች ጋር መልካም ቆይታ።
የጋቢና ቪኦኤ የሰኞው ምሽት መጋቢት 5/2014 ዓ.ም መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሬዲዮ ቴሌቪዥን ኢትዮሳት ሳተላይት ላይ እንዲሁም ደግሞ በቪኦኤ አማሪክ የሬዲዮና የፌስቡክ ገጽ ላይ ታገኛችኋላችሁ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በአማራ ክልል 20,000 የሚጠጉ አባላትን ያቀፈው የአማራ ስራ አጥ መሐንዲሶች ማህበር በስሩ ብዙ ዘርፎችን ያዘ ሀበሻ ኢንጂነሪንግ ጠቅላላ ተቋራጭ አክሲዮን ማህበር በማቋቋም የተለያዩ ስራዎችን እየሰሩ ይገኛሉ። ወጣቶቹ ይህንን ማህበር ያቋቋሙት ሌሎች ስራ አጥ ወጣቶችም እንደነሱ ብዙ ሳይቸገሩ እንዲሰሩ መሆኑን ተናግረዋል። አስቴር ምስጋናው ዘገባላት።
በተለያዩ የምህንድስና ዘርፎች ከተለያዩ ዩኒቨርሲቲዎች በመጀመሪያና በሁለተኛ ዲግሪ ተመረቀው ስራ ማግኘት ያልቻሉ በአማራ ክልል የሚገኙ ወጣቶች ማህበር መስርተው ተሰባስበዋል። የመሰባሰባቸው ዋና አላማውን የማህበሩ ዋና ሊቀመንበር ወጣት ሐሽም አዛን ነው ሲገልጽ፣
አንደኛ ያለውን ብልሹ አሰራር ፖለቲኩን ተች ለማድረግ በሚል ፕሬሸር ለመፍጠር ሀያሽኛ ባል እዚህ አደራጅ ቁጭ ብለን እየጠበቅን እያለን ይህን ያህል ሚሊዮን የስራ ዕድል ፈጠርን ብሎ ሪፖርት ያደርጋል የክልሉ መንግስት በሚሊዮን ደረጃ ለሁለት ሰው እንኳን ሳይፈጥር ማለት ነው። ስለዚህ እኛ በተቋም ደረጃ ተደራጅተን ይህን ያህል አባል እያለ እየታለ የፈጠርኩ የሚል የእሱንም ውሸት ለማጋለጥ በሚል ለዚህ ችግር የዳረገን 7/30 የሚለው የትምህርት ካሪክለም ስለሆነ እሱ የትምህርት ካሪክለሙ ካለው የሰው ሀብት ካለን የተፈጥሮ ሀብት ጋር እየተቀናጀ ሆኖ ትክክለኛ ሀገር ሊለውጥ የተማረው ኃይል ራሱ ሊጠቅም በሚችልበት መስተካከል አለበት። ስለዚህ የትምህርት ፖሊሲው መስተካከል አለበት የሚል አንድ አቋም አለን። ይህ ማህበር ስንመሰርት ወንድሞቻችን እህቶቻችን ከዩኒቨርሲቲ ሲማሩም ሆነ ሲወጡ ተምሬ የትኛው ተቋም ተቀጥሬ እንደዚህ ብዬ ገብቼ የሆነ ሰርች የሚለውን ሀሳብ ሰው መኖር ያለባቸው ምን አዲስ ሀሳብ ላንጣ ለሀገር ለሚጠቅም የሚችል ዓለም ላይ ሊያወዳደረን የሚችል የሆነ ነገር ክሬት ማድረግ አለብኝ የሚለው ወደ ፈጠራ ወደ ምርምሩ መግባት አለባቸው። ከዚህ አይነት ሀሳብ መላቀቅ አለባቸው።
ወጣቶቹ በማህበራዊ ትስስር ገጾችና በአካል በመሰባሰብ መዋቅራቸውን ከክልል እስከ ወረዳ በመዘርጋታቸው የአባላት ቁጥራቸው 20,000 እንዳደረሱ ይናገራሉ። ወጣቶቹ ወርሃዊ የአባላት መዋጮ 30 ብር ይከፍላሉ። ወጣት ሐሽም እንደሚለው በመሰባሰባቸው ውስጥ ሀበሻ ጠቅላላ ህንጻ ስራዎች ተቋራጭ አክሲዮን ማህበር መመስረታቸው ይናገራል።
ሀበሻ ኢንጂነሪንግ ጠቅላላ ስራ ተቋራጭ አክሲዮን ማህበር የሚለው ስመሰርት አሁን እያንዳንዱ ስራ ትንሽ ከምናዋጣት የአባላት መዋጮ 10/5 ብለን መስፈርቱን አሟልተን ወደ 8 አይነት የስራ መስኮች ቀጠል ተሰማርተን ዘርፈ ብዙ መፍትሄዎችን ለማምጣት ብለን ያሰብነው ተቋም ነው። እሱም በኮንስትራክሽን የመጀመሪያ አሁን በስራም ተሰማርተንበት ያለበት ሁኔታ አለ። በኮንስትራክሽን ዘርፍ በማኒፋክቸር ግብርና ላይ አግሪካልቸር ላይ መስራት አለብን ብለን ብዙ የቀረጽናቸው ፕሮጀክት አሉ። አውቶሞቲቭ ላይ፣ አግሮ ፕሮሰሲንግ ላይ በማኒፋክቸር እንደዚያው። ሌላው ደግሞ ሪል ስቴት ግንባታ በሚል ማህበረሰብ አገልግሎት፣ ትምህርት ቤት፣ ጤና፣ ሌላ መሰል በእነሱ ሁሉ የተለያዩ ፕሮጀክት ተቀርጾ በዛ የምንሰማራበት ቀጣይ እንዲመቻች በሚል ይህንን ተቋም መስርተናል።
አሁን አክሲዮን ለማቋቋም ካፒታል ያስፈልጋል። ምን ያህል ይራወጣቸው? ምን ያህል ናቸው መሰረታቸው?
ደረጃ 5 ሁለት ሲኖትራክ ግልባጭ መኪና አንድ ፒካፕ ይጠይቃል። ለመጀመሪያ ጊዜ ስንመሰርተው በመነሻ 400,000 ብር መነሻ ካፒታል አድርገን ምስረታውን ስናደርግ 2,250 ልጆች የመሰረት ነው። ያንዱ አክሲዮን 1,000 ብር አድርገን ኦፕን አድርገው የሚችለው ይሳተፋል። የሚችለው ደግሞ በሚችል ጊዜ መሳተፍ እንዲችል አድርገን ተለንጀን ብር አዘጋጀው። ወደ 500-600 ሰዎች በላይ ጊዜ ተሳተፈ። ወደ 2,000,000 አዋጣን በመጀመሪያ ተራ። በዛ አንድ ግልባጭ መኪናና አንድ ፒካፕ ገዝተን ደረጃ 6 መስራት ስለሚጠይቅ እሱን አወጣን። በውሃ ዘርፍም እንደዚሁ ደረጃ 5 አወጣን። የመጨረሻ ግባችንኛ አንድ ይህ ማህበር የአማራ ክልል ስርዓት መሀንዲሶች ማህበር የሚለው በምህንድስናው ዘርፍ ምህንድስና ግን ማንኛውም ቴክኖሎጂ ከምህንድስና ጋር የተገናኘ ነው። ስለዚህ እውቀቱን ጊዜውን ተጠቅሞ ወጣቱ የራሱንም ችግር እንዲፈታ የሀገሩንም ችግር እንዲፈታ ችግር ፈች ተቋም መገንባት ነው።
በዚህ አክሲዮን ስራ ያልነበራቸው ስራ ጀምረዋል። ስራ ያላገኙት ተስፋቸው ማህበራቸው ነው። የነገ ተመራቂዎችም አርአያቸው ነው ይላል ወጣት ሀሽም። ወጣት ጋሽ ረሸግሬ በማህበሩ የስራ እድል ያገኘሁት
ይባላለሁ። በ2011 ዓ ም ከደብረታቦር ዩኒቨርሲቲ በሃይድሮሊክስ ኤንድ ወተር ሪሶርስ ኢንጂነሪንግ ነው የጨረስኩት። እዚህ የአማራ ክልል ስርዓት መሀንዲሶች ማህበር አስተማሪ ያለኝ ኃላፊነት የዋና ጽህፈት ቤቱ ጽህፈት ቤት ኃላፊ ነው እያገለገሉት ያለው ከ2011 ጀምሮ ካርኩበት ወዲህ አንስቼ።
የአማራ ክልል ስራና ስልጠና ቢሮ ወጣቶቹን መርዳት እንዳለበት አምኗል። ምክትል ቢሮ ኃላፊው አቶ አወቀ ዘመነ ይህንኑ ሲያብራሩ
የመሀንዲሶች ማህበር በምህንድስና የስርዓት የመሀንዲሶች ማህበር በምህንድስና ዘርፍ ተመርቀው ስራ ስላላገኙ አንደኛ ያው የቻሌንጅ ለማድረግ፣ ሁለተኛ በራሳቸው እየተደራጁ ስራ ለመስራት አውቀዋለሁ ማለት ነው። የተደራጀበት ማለት ነው። እና እንደዚህ አይነት የተደራጀ ወደ ስራ የሚገቡትም እኛ መደገፍ አለብን። አንዱ ከብድር አኳያ ነው። ሁለተኛው ከመስሪያ ቦታ አኳያ በያሉበት ክፍለ ከተማ፣ በያሉበት ከተማ፣ በያሉበት ወረዳ እንደዚህ አይነት የመስሪያ ቦታ እንዲመቻች።
ሀሽም የስራ ፍቃድ ለማውጣት እንዲሁም ሌሎች ጉዳዮችን ለማስፈጸም ለወጣቶቹ እንቅፋት የሆነባቸውን ሲገልጽ መመሪያ የሚል እሳቤ ነው። ይህ እሳቤ ደግሞ ሀገሬን ጉርቷታል ይላል። ለአሜሪካ ድምፅ አስቴር ምስጋናው ነው፣ ባህር ዳር።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ኢትዮጵያ በከፍተኛ ለውጦች ውስጥ እያለፈች ያለች ሀገር ስትሆን በተለያዩ ቦታዎች የሚነሱ ግጭቶችን ለማስቆምና ዘመናት ላስቆጠሩ ጥያቄዎችና ችግሮች መፍትሄ ለመስጠት የሀገራዊ የምክክር መድረክ እያዘጋጀች ትገኛለች። ሀገራዊ ምክክሩ እጅግ በጣም አስፈላጊ ነው፣ መፍትሄ ያመጣል የሚሉ እንዳሉ ሁሉ ምክክሩ ላይሳካ ይችላል፣ በተለያዩ ምክንያቶች የተለያዩ ተግዳሮቶች እያጋጠሙት ነው የሚሉ አስተያየቶችም ይሰማሉ። እናንተስ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ ስንል ጠይቀን ከሰጣችሁን ምላሾች ውስጥ ጥቂቶቹን እንስማ።
እዚታን ያባረለሁ ከጃባ እንደግላሴ ከሆነ ሀገራዊ ምክክር መድረኩ አስፈላጊ ነው ብዬ ነው ማስበው። የተሟላ ባይሆን እንኳን ያው ግድለቶች ሲኖሩ ነገር ግን ለሰላምና ሀገር እንደ ሀገር ከማስቀጠል አኳያ አንድ እርምጃ መራመድ እንደሆነ ነው የሚሰማው። ከዚህ አንጻር መልካም ነው፣ የተሻለ ነው ብዬ ነው የሚያስበው። ከሁሉም የፖለቲካ ፓርቲዎች ብቻም ሳይሆን እንደ ሀገር ኢትዮጵያ ተብሎ እንዳለች እንደ ሀገር ከየክልል ከየክልሉ ወይም ደግሞ የኢትዮጵያን ሰላም ከሚፈልጉ ከሁሉም አካላት ማለት ነው እነሱን ያሳተፈ ቢሆን አካታችነት በደንብ ተደራሽነት ያለው ቢሆን ከማለት አንጻር ነው እንጂ የምክክር መድረክ መጀመር በራሱ ድል መፈጠሩ ከማስቀደም አንጻር እና የተሻሉ ሰላማዊ ቀጣይ እርምጃዎች እንዲኖሩ የተወሰነ አንድ እርምጃ መራመድ እንደሆነ ነው የሚሰማኝ። ይሄ የተሟላ ነው ማለት ያልችልም። አንድ ፊት መሄድ እንደሆነ ነው የተሰማኝ።
እኔ ደመላሽ አማረ እባላለሁ፣ የአዲስ አበባ ነዋሪ። የምክክር ሂደት መኖሩ አዎንታዊ ነው፣ በፖዘቲቭ ነው የምናየው። ምክንያቱም እዚ 5 ትልልቅ ሃይማኖቶች ከ80 በላይ ብሔር ያለበት ሀገር ውስጥ ነው የምንኖረው። በጣም ዳይቨርሲፋይድ የሆነ ሀገር ውስጥ የምንኖረው። በዚህ ሀገር ውስጥ ስትኖሪ ደግሞ የኢኮኖሚ፣ የፖለቲካ፣ የማህበራዊ እና የታሪካዊ ጥያቄዎች ይነሳሉ። ያው ረጅም ጊዜም ተነስተዋል።
በዚህ ላይ ከአንዱ ስርዓት ወደ ሌላ ስርዓት ሺፍት የተደረገው ኢትዮጵያ ውስጥ ስሙዝ በሆነ ትራንዚሽን አይደለም፣ በመሳሪያ ነው። ስለዚህ አንዱ ወደ አንዱ ሲሸጋገር ጥሎት የሚያልፈው ጠባሳ አለ። እነዛን ጠባሳዎች ለማከም እንደዚህ አይነት የምክክር መድረኮች መኖራቸው የሚበረታታና የሚደገፍ ይህ እንዳለ ሆኖ ግን ይሄ ነገር መሰረታዊ ለውጥ ያመጣል ምናምን የሚለው ነገር ግን ራሱን የቻለ ሌላ ጥያቄ ነው ማለት ነው። ምክንያቱም እነዚህ ሁላ በታሪክ አጋጣሚ እጅግ በጣም የተወሳሰቡ ችግሮች ባሉበት ሀገር ውስጥ አንዴ የተዘጋጀ የምክክር ኮሚሽን መሰረታዊ ለውጥ ያመጣል ብዬ አላስብም። ግን ጅምሩን አፕሬሽት አደርጋለሁ። ፌዝ ሊኖረው ይገባል። የመጀመሪያው ስራ ከተሰራ በኋላ ያ ስራ ተገምግሞ የሚስተካከሉ ነገሮች ተስተካክለው ምን ብለው ከእንደገና ሰከንድ ቤት ሰርድ ፌዝ እያለ ካልሄደ በስተቀር አስቸጋሪ ነው። በመሰረቱ ሁሉም ነገር ኢንክሉሲቭ ቢሆን ወይም የተካተተ ነገር ቢሆን ተመራጭ ነው። ግን ሁልጊዜ ነገሮች እንዳሰብሽው ሊሄዱ አይችሉም። አንዴ በተለያየ ምክንያት እዛ ውስጥ ያልተካተቱ ኃይሎች ይኖራሉ ምናምን፣ ያ ግልጽ ነው። ስለዚህ ችግሩ ያለው እነዚህ ያልተካተቱ ኃይሎች ጋር ብቻ ሳይሆን ችግሩ ያለው በተካተቱ ውስጥ ነው። የተካተቱ ውስጥ እነዛ ምክር ኮሚሽን ውስጥ ያሉ የወከሉትን ማህበረሰብ ውስጥ ችግር ስላለ አትሊስት የመጀመሪያ በሀገር አንድ ላይ ቆመን ለመቀጠል አንድ ላይ የተካተቱት ኃይሎች ወይም እርቅና ምክር ኮሚሽን ያካታቸው ኃይሎች ራሳቸው እርስ በርስ ተነጋግረው ምን ብለው ያንን ችግር መፍታት አለባቸው። ያ ሁለተኛ ይሆናል ማለት ነው። አሁን ለምሳሌ በጦርነት ውስጥና በተለያየ ምክንያት ያልተካተቱትን ኃይሎች ደግሞ በሰከንድ ፌዝ ማካተት ይቻላል ብዬ አስባለሁ እንጂ እነሱን ስንጠብቅ የምጣት ቀንም ሊመጣ ይችላል። እና እኔ መጀመሩ ሁልጊዜ በጅምር አምናለሁ። መጀመሩን አፕሪሼት አደርጋለሁ። ግን ቢካተቱ ጥሩ ነው። ካልተካተቱም ደግሞ ተጀምሮ በጊዜ ሂደት ውስጥ ደግሞ ሌሎችንም ማካተት ይቻላል ብዬ አስባለሁ።
ጽዮን ታደሰ እባላለሁ። ከአዲስ አበባ ውጤታማ ነውም አይደለም የምንለው ያው ምንድን ነው ስራው በሚካሄድበት መንገድ አንግል ለሚሆነው ማለት ውጤታማ ይሆናል ብዬ የማስብበት መንገድ አለ፣ ላይሆን ይችላል ብዬ የማስብበት መንገድም አለ። ውጤታማ ይሆናል ብዬ የማስበው ምናልባት ሁሉንም ያቀፈ አይነት ውይይት ከሆነ ምናልባት ከአንድ አቅጣጫ ብቻ የሚመጡ ሀሳቦች ብቻ የማይንጸባረቁበት ውይይት ከሆነ ነው። እንደ ሀገር ሀገራችን ላይ አሁን ላይ የሚያጣሉ ምክንያቶችን እና ደግሞ የሚያጣሉትን ሀሳቦች ይዘው ያሉ ሰዎችን ያማከል አይነት ምክክር ከሆነ ይሳካ ይሆናል ብዬ ተስፋ አደርጋለሁ። ሁሉን የሚያማከል አይነት ካልሆነ ችግር ይፈጠራል፣ ወይም ደግሞ በታሰበው ልክ ውጤታማ አይሆንም ብዬ የማስበው ለዛ ነው። አሁን ላይ ከሁሉም ምናልባት ከሁሉም የፖለቲካ ፓርቲዎች ገቢ እንኳን ብለን ብናስብ በፐርሰንት እንኳን ቢሆን እንኳን ነገር ግን ምንድነው የሰው የማያግባቡ ርዕሶች አሉ አይደል? አሁን ላይ እንደ መሰረታዊነት የሚነሱ ጥያቄዎች ባንዲራው እሱ የመጀመሪያው ነው የሚሆነው እና ደግሞ የኢትዮጵያዊነት የምንለው ራሱ አንዳንዶች ኢትዮጵያዊነት ምንድነው ዜግነት ነው እንጂ ማንነት አይደለም ብለው የሚያነሱት ጥያቄ አለ። እንደዚህ አይነት ሁሉም ሰው ውስጥ ጥያቄ የሚፈጥሩ ኢሹዎች ስን ለማንሳት የማይደፍሩ ኢሹዎችን አንስቶ እዛ ላይ ከሆነ የሚሰራበት እዚህ ምናልባት ተስፋ ይኖራል ብዬ አስባለሁ።
አስተያየቶቻችሁን ስላደረሳችሁን ሁላችሁንም እናመሰግናለን። አሁን ደግሞ ሰዓቱ የስፖርት ነው። የሮማን አብራሞቪች ቼልሲን የመሸጥ ውሳኔና ውዝግቡ፣ ለዓለም ዋንጫ የመጨረሻ ማጣሪያ ጨዋታውን የሚያደርገው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያ ጨዋታ በሜዳው መሸነፉ፣ እንዲሁም ደግሞ በውዝግብ የታጀበው የቤጂንግ 2022 የክረምት ኦሎምፒክ ፓራ ኦሎምፒክ ትላንት ፍጻሜውን ማግኘቱን ኬኔዲ አባተ እነዚህን አካቶ የስፖርት ዘገባውን አሰናድቷል። ቀጥሎ ይቀርባል።
ሩሲያዊው ቢሊዮነር ሮማን አብራሞቪች ቼልሲን ለመሸጥ ቢወስኑም የተጣለባቸው ማዕቀብ እክል ሆኖባቸዋል። የብሪታንያ መንግስት የቼልሲ እግር ኳስ ክለብ ባለቤት ሮማን አብራሞቪችን ጨምሮ 7 ሩሲያውያን ቱጃሮች ሀብታቸውን እንዳያንቀሳቅሱ አግዷል። የሩሲያው ፕሬዝዳንት የቅርብ ሰው እንደሆኑ የሚነገርላቸው ሮማን አብራሞቪች ከታገዱባቸው ሀብቶች መካከል ክለባቸው ቼልሲ ይገኛል። በክለቡ እገዳው ከሚያካትታቸው ነጥቦች መካከል ከዚህ በኋላ ትኬት እንዳይሸጥ፣ የንግድ ሱቆቹ እንዲዘጉ፣ ተጫዋቾችን መሸጥም ሆነ መግዛት እንዳይችል የሚከለክሉ ይገኙበታል። ይህ እንደሚመጣ ቀድመው የተረዱ የሚመስሉት ሮማን አብራሞቪች እገዳው ከአራት ቀናት በፊት ሐሙስ ዕለት ከመጣሉ አስቀድመው ክለቡን ለመሸጥ መወሰናቸውን ገልጸው ነበር። ከክለቡ ሽያጭ የሚገኘው ገንዘብ የሩሲያ ዩክሬን ጦርነት ሰለባ የሆኑትን ሁሉ የሚጠቅም ፋውንዴሽን እንዲቋቋምበት መመሪያ ሰጥቻለሁም ብለዋል ሩሲያዊው ቢሊየነር። ፋውንዴሽኑ ለጦርነቱ ተጎጂዎች አስቸኳይ ድጋፍ እንዲሁም የረጅም ጊዜ የማገገሚያ ድጋፍ እንደሚያደርግም ገልጸው ነበር። ለ19 ዓመታት በባለቤትነት ያስተዳደሩትን ክለብ የመሸጥ ውሳኔ ላይ የደረሱት አሁን ባለው ሁኔታ ለክለቡ፣ ለደጋፊዎች፣ ለሰራተኞቹ እንዲሁም ለክለቡ ስፖንሰሮችና አጋሮች ጠቃሚ መሆኑን በማመን እንደሆነም ነው የገለጹት። ይሁን እንጂ ይህ ውጥናቸው በማዕቀቡ ምክንያት ፈተና ቢገጥመውም የብሪታንያ መንግስት ግን አብራሞቪች ከክለቡ ሽያጭ ማትረፍ እንደማይችሉ ካረጋገጠ ክለባቸውን እንዲሸጡ ልዩ ፈቃድ ሊሰጣቸው እንደሚችል ተጠቁሟል። የእንግሊዝ ፕሪምየር ሊግም አብራሞቪች ቼልሲን እንዳይመሩ እግድ የጣለባቸው ሲሆን ይህም ክለቡ በፍጥነት ካልተሸጠ አደጋ ውስጥ መሆኑን ይበልጥ የሚያሳይ ነው። የተለያዩ የክለቡ ስፖንሰሮችም ከክለቡ ጋር ያላቸውን ውል አቋርጠዋል። በአጠቃላይ ያለው ሁኔታ የክለቡን ሰራተኞች ስራችንን እናጣለን የሚል ስጋት ላይ ጥሏቸዋል። ለዓለም ዋንጫ የመጨረሻ የማጣሪያ ጨዋታውን ማድረግ የጀመረው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያ ጨዋታው በሜዳው ተሸንፏል። በኮስታሪካ አስተናጋጅነት በሚካሄደው ከ20 ዓመት በታች የሴቶች የዓለም ዋንጫ ላይ ለመሳተፍ እስካሁን አስደናቂ ጉዞ አድርጎ የመጨረሻ ማጣሪያ ጨዋታው ላይ የደረሰው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ትናንት እሁድ ዕለት የጋና አቻውን አስተናግዶ 3-0 በሆነ ውጤት ተሸንፏል። በአዲስ አበባ በሚገኘው አበበ ቢቂላ ስታዲየም በተደረገው በዚህ ጨዋታ የጋና ብሔራዊ ቡድን ተጫዋቾች ቡድናቸው ድል ያደረገበትን 3ቱንም ጎሎች በመጀመሪያው አጋማሽ ነው ያስቆጠሩት። ከረፍት መልስ በሁለተኛው አጋማሽ የኢትዮጵያ ተጫዋቾች የተሻለ የኳስ ቁጥጥር ቢኖራቸውም የውጤት ለውጥ ግን መፍጠር አልቻሉም። ውጤቱ የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በኮስታሪካው የዓለም ዋንጫ የመሳተፍ እድሉን ያመነመነ ነው። ብሔራዊ ቡድኑ በዓለም ዋንጫው ለመሳተፍ በጋና የሚያደርገውን የመልስ ጨዋታ ከ3 ጎል በላይ በሆነ ልዩነት ማሸነፍ ይጠበቅበታል። በውዝግብ የታጀበው የቤጂንግ 2022 የክረምት ፓራሊምፒክ ተጠናቀቀ። የሩሲያና የቤላሩስ አትሌቶች በዩክሬን ላይ ተፈጸመ በተባለው ወረራ ምክንያት እንዳይወዳደሩ ታግደው የተመለሱበት የቤጂንግ የክረምት ፓራሊምፒክ ትናንት እሁድ ዕለት ፍጻሜውን አግኝቷል። የፓራሊምፒክ ውድድሩን አስተናጋጇ ቻይና በበላይነት አጠናቃለች። ቻይና 18 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 61 ሜዳሊያዎችን በማሸነፍ ነው የሜዳሊያ ሰንጠረዡን በመሪነት ያጠናቀቀችው። ከሩሲያ ጋር በጦርነት ላይ የምትገኘው የዩክሬን አትሌቶች ወደ ቻይና ለመድረስ ፈታኝ ሁኔታዎችን ቢጋፈጡም በሜዳሊያ ሰንጠረዡ ሁለተኛ ደረጃን ይዘው አጠናቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጥንካሬያችንን ለዓለም አሳይታችኋል ሲሉ የሀገራቸውን የፓራሊምፒክ አትሌቶች አወድሰዋል። አሁን ላይ ሁሉም ዜጋ በተሰማራበት ዘርፍ ዩክሬንን ክብር እያጎናጸፋት ነው ሲሉም አክለዋል። ካናዳ ደግሞ በቤጂንጉ የ2022 የክረምት ፓራሊምፒክ ሶስተኛ ደረጃን ይዛ አጠናቃለች። የዓለም አቀፉ የፓራሊምፒክ ኮሚቴ ፕሬዝዳንት አንድሪው ፓርሰንስ በውድድሩ የመዝጊያ ስነ ስርዓት ላይ ባደረጉት ንግግር ዝግጅቱን እና ውድድሩ የተከናወነበትን ስታዲየም አድንቀዋል። የተስፋ ብርሃኖችና የሰላም ሻምፒዮናዎች በማለት የጠሯቸውን አትሌቶችም አሞካሽተዋል። የቻይናው ፕሬዝዳንት ዢ ጂንፒንግም በመዝጊያ ስነ ስርዓቱ ላይ ታድመዋል። የ2026 የክረምት ጨዋታዎችን የምታዘጋጀው የጣሊያኗ ሚላኖ ኮረንቲና የፓራሊምፒክ ባንዲራን ከቤጂንግ ተረክባለች። በመጨረሻም ፊፋ በኳታር 2022 የዓለም ዋንጫ ዝግጅት በሚሰሩ ስደተኛ ሰራተኞች ጉዳይ ላይ ከአምነስቲ ጋር ሊወያይ ነው። ፊፋ ከዓለም ዋንጫ ጋር በተያያዘ በኳታር በስደት ላይ ሆነው በሚሰሩ ሰራተኞች ደህንነት ዙሪያ ከዓለም የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ጋር ዛሬ በዙሪክ እንደሚወያይ አስታውቋል። የአሁኑ ውይይት በአገልግሎትና በእንግዳ አቀባበል ዘርፍ ላይ በሚሰማሩ ሰራተኞች ላይ እንደሚያተኩርም ነው የተገለጸው። የአምነስቲ ኢንተርናሽናል ልዑካ ልኡካን ቡድን ዛሬ መጋቢት 5 በዙሪክ የሚገኘውን የፊፋ ዋና መስሪያ ቤት የሚጎበኝ ሲሆን ፊፋ የሰራተኞችን ችግር እንዲፈታ የሚጠይቅ አቤቱታ ያቀርባል ተብሎ ይጠበቃል። ከዚህ ውይይት በኋላ ፊፋ ከኳታር ባለስልጣናት ጋር እስካሁን የታዩ ለውጦችንና አሁንም ድረስ ያሉትን ተግዳሮቶች በተመለከተ ውይይት እንደሚያደርግ አመልክቷል። የባህረ ሰላጤዋ ሀገር እንደ ጎርጎሮሳውያን አቆጣጠር በ2010 የ2022 የዓለም ዋንጫን የማዘጋጀት እድል ካገኘችበት ጊዜ ጀምሮ በስደተኛ ሰራተኞች አያያዝ ስትተች ቆይታለች። በተያዘው የጎርጎሮሳውያኑ አመት መጀመሪያ ላይ ዘጋርዲያን ባወጣው ዘገባ ኳታር እድሉን ካገኘች በኋላ በስታዲየሞችና ሌሎች የመሰረተ ልማት ግንባታ ስራዎች ላይ የተሰማሩ 6500 ስደተኛ ሰራተኞች ህይወታቸውን እንዳጡ ይፋ አድርጓል። ይህን አሃዝ ኳታር ባትቀበለውም በሀገሪቱ ላይ ከፍተኛ ተቃውሞ መሰማቱ ይታወሳል። የኳታሩ የዓለም ዋንጫ በጎርጎሮሳውያኑ ህዳር 21 ሊጀመር ቀን ተቆርጦለታል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የጋቢና ቬ መሰናዶ ይቀጥላል። ቀጣዩ ዘገባ ደግሞ እንብዛም ስለማይታወቀው የጤና እክል ያነሳል። በእንግሊዘኛው አጠራር ዲስፊገሪንግ ዲዚዝ ኖማ ወይም ደግሞ ገጽታን የሚያበላሹ በሽታዎች በአብዛኛው እንደ ኢትዮጵያ ባሉ በታዳጊ ሀገራቶች ውስጥ ይበዛሉ። በቂ የሆነ የሕክምና እርዳታ ባለማግኘት ምክንያት 90% የሚሆኑ ታማሚዎችም ህይወታቸው እንደሚያልፍ ጥናቶች ያሳያሉ። ይሄ በሽታ ይበልጥ ትኩረት አግኝቶ የሰዎችን ህይወት ማዳን እንዲቻል የተራድኦ ተቋማት የዓለም የጤና ድርጅት ትኩረት ከተነፈጋቸው የምድር ወገብ በሽታዎች መካከል እንዲመዘገበው ጥረቶች እያደረጉ ይገኛሉ። የአሜሪካ ድምጹ ሄነሪ ዊልኪንሰን ዘገባ ሀብታም ስዩም እንደሚከተለው ያቀርብልናል።
የ8 ዓመቱ አማዱ ካምፓውሬ ህክምና ሳያገኙ ከቀሩ 10 ተጠቂዎቹ መካከል 9ን ከሚገድለው የኖማ በሽታ በቅርቡ አገግሟል። በዚህ ቆላ በሽታ ተይዘው ከተረፉት መካከል አብዛኞቹ የፊታቸው ተፈጥሯዊ አቀማመጥ ይዛባል። ኖማ የአማዱን ፊት ቢጎዳውም በአንጻራዊነት ለመናገር ግን ድለኛ ነው። በሽታው በቀላሉ በጸረ ተዋሲያን ሊታከም የሚችል ነው። ሳቢር ኮምፓውሬ የአማዱ አባት ናቸው።
የበሽታውን ምልክት የተመለከትነው በገና በዓል አቅራቢያ ነበር። ሲጀምረው አፉን እንደሚባለው ይነግረን ነበር። መመገብም አቃተው። ቆይቶ ደግሞ ውሃ እንኳ ለመጠጣት ተቸገረ።
ካምፓውሬ ልጃቸውን 25 ኪሎ ሜትር ርቆ ወደሚገኝ ካያ በሚባል የቅርብ ከተማ ወዳለ ሐኪም ቤት ወሰዱት። ሴንቲሊኒስ የተባለው የስዊዘርላንድ መንግስት ያልሆነ ድርጅት ለፈጠረው ግንዛቤ ምስጋና ይግባና በዚያ ያሉ የሕክምና ባለሙያዎች የበሽታውን ምንነት አወቁ። ሲዲ ኦማር ቦይና በዋጋድጉ ሴንቲኔሊስ የሕክምና ማዕከል በሽታውን በተመለከተ ልዩ ስልጠና ያላቸው ነርስ ናቸው።
በቡርኪና ፋሶ የሚገኙ አብዛኞቹ የጤና ባለሙያዎች ኖማ ስለሚባለው በሽታ ብዙም እውቀቱ የላቸውም። ስለሆነም ከዋጋድጉ 400-500 ኪሎ ሜትሮች ርቀው ለሚገኙ የሕክምና ምርመራ ማድረግ በእጅጉ አስቸጋሪ ነው።
ሲዲ አንዳንድ ጊዜ በዋትሳፕ የሚላኩላቸውን ፎቶዎች በማየት በሽታውን እንደሚለዩ ይናገራሉ። ኦዴት ስሪኒ በተመሳሳይ በኖማ በሽታ ተጠቅታለች። ስራ ማግኘትን ጨምሮ በሴንቲኔሊስ ክሊኒክ ውስጥ ክትትልና ድጋፍ ለማግኘትም ችላለች።
ልብስ ሰፊ ነኝ። የሚስቁብኝ ሰዎች አሉ። ሲስቁብኝ ሀዘን ይሰማኛል። ነርሶቹ ግን በእጅጉ ረድተውኛል።
ኖማ በአሁኑ ጊዜ በዓለም የጤና ድርጅት ትኩረት ያልተሰጣቸው የቆላ በሽታዎች ዝርዝር ውስጥ አልተካተተም። ለትርፍ ያልተቋቋመው ድንበር የለሹ የሐኪሞች ቡድን እንደ እብድ በሽታና ደንጊ ሁሉ በሽታው በዝርዝር ውስጥ እንዲካተት ዘመቻ ጀምሯል። ክሌር ጀንቴት የዘመቻው አስተባባሪ ናቸው።
በማህበረሰብ ደረጃ ህመምተኞች ይገለላሉ። በበሽታው የሚያዙ ሰዎች ቢኖሩ እንኳን ማህበረሰቡ ስለሚደብቃቸው ስለመኖራቸውም ሳናውቅ ለሞት ሊዳረጉ ይችላሉ። በበሽታው ከተያዙት መካከል ከ90% በላይ የሆኑት ለሞት እንደሚዳረጉ ግምት አለ።
የዓለም ጤና ድርጅት በሽታዎቹን በዝርዝር ውስጥ ለማካተት ማህበረሰባዊ መገለልና የሞቱ ሰዎችን ቁጥር ከግምት ውስጥ እንደሚያስገባ አስታውቋል። ያለው አቅም ውስን ስለሆነ ደግሞ አንዳንድ በሽታዎች ሳይካተቱ ቀርተዋል። የድርጅቱ የፕሬሹም አሸክ ሞሎ አንድ በሽታ በመዝገቡ ላይ በመስፈሩ የሚመጣውን ለውጥ እንዲያስረዳሉ።
It really brings
በበሽታው ላይ ያለ ትኩረትን በአንድ ደረጃ ከፍ ያደርጋል። በመጀመሪያ የአደገኝነት ደረጃ ውስጥ ከተካተተ በሽታውን ለመከላከል ዓለም አቀፍ መርሃ ግብር ይዘጋጃል። ግንዛቤ ማስጨበጫ መርሃ ግብሮችና መሰል ጉዳዮችን የተመለከተ ድጋፍ ይመደብለታል።
ወደ አማዶ ኮምፓውሬ ስንመለስ ሐኪሞች ያደረጉለት እገዛ የሚያበረታታ እንደሆነ ይናገራል።
ሰዎች ከበሽታቸው እንዲፈወሱ ለማድረግ ሐኪም መሆን ፈልጋለሁ።
የዓለም ጤና ድርጅት በተዘነጉ የቆላ በሽታዎች ዝርዝር ውስጥ ተጨማሪ በሽታዎችን ለማካተት እቅድ ይዟል። የኖማ በሽታ አንድ ይሁን እንደው ለወደፊቱ ይታወቃል።
አጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ደህና ደሩ።